ሰላም ለእናንተ ይሁን። የጋቢና የቅዳሜ መዝናኛ ተጀመረ። ሀብታሙ ስዩም አብሬያችሁ አመሻለሁ። እንግዳ በኢትዮጵያ ከ1990ዎቹ ወዲህ ብቅ ካሉ ግሩም ገጣሚያን መካከል አንዱ ነው። ግጥሞቹን አንድም በመጽሐፍ መልክ ቀንብቦ በሌላ በኩል ደግሞ በታዋቂ ሙዚቀኞች ድምጸት አጅቦ አስደምጦናል። ምላሹም አምሯል። እሱ ግን ገጣሚ ብቻ አይደለም፣ ያጫጭር ታሪኮች ጻፊ፣ ወግ አዋቂና የሰናይ ተግባራት አስተባባሪም ነው። ኑረዲን ኢሳ በፋሲል ደሙዝ፣ በሐሊማ አብዱራህማንና በብዙአየው ደምሴ ግሮሮ ግጥሞቹ አምረው ከመቅረባቸው ከአመታት በፊት ካድማጭና አንባቢያን ጋር ለመተዋወቅ ኑረዲን ያልተለመደ ነገር አድርጓል። ግጥሞቹን የሥራ ማስታወቂያ ለጠፈባቸው በነበሩ የባህር ዳር ከተማ ሰሌዳዎች ላይ በነጻ እንደ ስዕል አስጎብኝቷል። እንዴት? ለምን? የቆይታችን መክፈቻ ይሆናል።
ይሄንን ነገር ስለጠየቀኝ ደስ ይለኛል። እንግዲህ ወቅቱ ኢትዮጵያ ቁጥር 1996 ዓመተ ምህረት ነበር። ታስታውስ ከሆነ የግጥም መጽሐፍ ህትመት በጣም ብዙም ያልነበረበት ግጥም ሳይሆን ልቦለድ የሚነበብበት ነውና እንግዲህ በዛ በ1990ዎቹ አሁን 95 94 በወቅቱ ስዩም እና ሌሎች ገጣሚዎች የመጡበት ወቅት ነበር። በተለይም ወደኛ አካባቢ ስንመጣ በእኔ ባህር ዳር ልጅ ነኝ። በባህር ዳር አካባቢ ያው መጽሐፍ ይነበባል፣ ስነ ግጥም መጽሐፍ ግን ማለት ነው በስፋት አይታወቅም ነበረ። ስለዚህ የዩኒቨርሲቲ የስነ ጽሁፍ ምሽቶች እና በከተማው ባህልና ስፖርት በሚደረግ የስነ ጽሁፍ ምሽት ከሚቀርቡት ውጭ የዛ አይነት አብዮት አልነበረም። ስለዚህ እኔና ጓደኞቼ ለምን የስዕል ኤግዚቢሽን ብቻ ይዘጋጃልና የግጥም ኤግዚቢሽንም ማዘጋጀት እንችላለን እና በተለይም በወቅቱ የእኔ ግጥሞች አጫጭር ስለነበሩ በፍሬም በፍሬም አድርገን መንገድ ላይ ዲስፕሌይ አድርገናታል። ይህን ያደረግነው ያው መጽሐፉን ለማስመረቅ ነው። መጽሐፉ ማታ ሊመረቅ በተከታታይ 3 ቀን ቦርድ ላይ ለጥፈን አንድ ቲያትር ቤት አለ፣ ሙሉ አለም አታራሽ የሚባል። ብዙ ጊዜ አርቲስቶች፣ ዘፋኞች፣ ተወዛዋዦች፣ ኪነጥበብ ሰዎች፣ ደራሲዎች የሚዝናኑበት አካባቢ ነውና ያም አጋጣሚ ጥሩ ስለሆነ በጎንም ቤተ መጽሐፍቶች ምናምን ያሉበት ነው። እንግዲህ ግጥም ደንበኞቹን ያገኛል በሚል አስታውሳለሁ። ያው ወጣት ስትሆናለ አርልም አዲስ ነገር መሞከር ትፈልጋለህ።
የሰው ምላሽስ እንደጠበቃችሁት ሆነ? የወቀሳችሁ ነበረ እኛ ለስራ ማስታወቂያ መጠን እነሱ ግጥም ለጠፉብን በሚል?
የመጀመሪያው ጠዋት አካባቢ ግልጽ አልነበረም እና እኛም በአካባቢው ግጥሞችን ለጥፈን ጠፍተን ነበር እና ሰው ትንሽ ኮንፊውዝ ሆኖ ነበረ። ሌላውም ማስታውሰው ነገር ምንድነው፣ በወቅቱ አንዳንድ ደፋር የሚባሉ ግጥሞች ነገርም ነበሩ አላለም ከኢሻራ የተውጣጡ እንደዚህ ስለ ነጻነትና ዴሞክራሲ ምናምን የሚያወሩ አጫጭር ግጥሞች ነገር ነበሩ። አንዳንድ ሰዎችም አይተው እንደዚህ የመደናገርና የመፍራት ድባብ ነበረ። ምንድነው ማን ፈቅዶላቸው ነው አላሉ። እንደዚህ የአደባባይ ቅስቀሳም አድርገው የመሳል አይነት ነገር ነበረ። በኋላ ላይ ግን ከሰዓት ላይ እኛ በቦታው ተገኝተን በዛውም መጽሐፉን እየፈረሙ እየሰጠው ለግጥሞቹ አብራሪ አይነት ነገር ስሰጥ ነበር። እንደ የስዕል ኤግዚቢሽን በለውና ስዕል ነበር ነው በራ
ያልተለመደ ነው። ኢሻራ ከታተመ እንግዲህ ወደ 20 ዓመት ተጠጋው። ዛሬም ድረስ ከመድብሉ እየተቆነጠሩ እዚህም እዚያም የሚዳረሱ ግጥሞች የተካተቱበት መድብል ነው። አመታትን ከተሻገሩ ግጥሞች መካከል ሰዎች ደጋግሞ ሲያነሷቸው የምሰማቸው የትኞቹን ግጥሞች ነው? ይህም ሁሉ አመትም ተሻግሮ ያንተ ስም ሲነሳ ኢሻራ አብሮ የሚነሳበት ልዩ ምክንያቱ ምንድን ነው ብለህ ታስባለህ?
እንግዲህ እኔ የተለያየ ምክንያት መጥቀስ ይቻል ይሆናል። በዋናነት ግን በቃል እንዳይረሱ ሆነው አጠር ያሉ ግጥም መሆናቸውና ከሰው ወደ ሰው ላይ እንደ እንደው እንደ ስነ ቃል በቀላሉ መተላለፍ የሚችል አይነት ቅርጽ ስላላቸው እሱ አንድ ምክንያት ሊሆን ይችላል። ሁለተኛው ምክንያት ግን ወቅቱ ነው። በወቅቱ እንዳልኩ የግጥም የማሳተም ወይም ደግሞ ግጥም የማስነበብ ሂደት አልነበረ። እዚያው የበውቀቱና የኔ መጽሐፍ ከወጡ በኋላ ከዛ በኋላ በጣም በርካታ እንደዚህ አይነት መጽሐፎች መውጣት ጀምረው ነበር። ምክንያት ሌሎችን እንኳን እንደ ምክንያት ማቅረብ ይከብዳል አይደል? የግጥሞቹ ጥራት ወይም ደግሞ የግጥሞቹ በቅርጽና ይዘት መዳየት ምናምን እሱ አንባቢ የሚፈጠው ነገር ነው። ይሄ በዕለት ተዕለት ቋንቋ መጻፋቸው ለ ስዕሎቹ ማብራሪያ የሚሆኑ ስዕላ ስዕሎች ነገር መኖራቸው ሐሳቡን በቀላሉ አንባቢው እንዲረዳ አድርጎታል ይያስባለው አንዲያ ነው። ራሴን እድለኛ አድርጌ ልቆጥረው በወቅቱ አዲስ አድማስ ጋዜጣና ሌሎች እንደ በወቅቱ የነበሩ ሚኒሊክ እኔ ስቆጥራቸው ወደ 11 ጋዜጣ ሪቪው ተሰርቶ ነበር። ያንንም እድል ማግኘቴ እነዚህ ነገሮች ያው በቃ ካውን ድረስ መጽሐፉን እንዳይረሳ አድርጓል ይያስባለው።
በዛ መድብሉ ከተካተቱ ግጥሞች መካከል ደጋግሞ ሰዎች ከሚያነሷቸው ግጥሞች አንደኛው ነው።
የፋኖ ፍቅር ለምሳሌ አንደኛው ነው። ሰይፍ ከሰይፍ እየተፋጨ ህይወት ባረርጅ እየተዳጨ ሞት በጥይት አፍሰክሮ እያፏጨ ጨበጣ ውጊያ ቀውጢ ሲጀመር ጉንፋን ይዞኛል ያልሽኝን ነገር ላንቺ እየሰጋው ሳስበው ነበር።
የግጥም ሰፈርን ሳንለቅ በተደጋጋሚ ሰዎች ሲቀባበሉት የሰማሁት እኔም በግሌ ከመወዳቸው ግጥሞች መካከል አንዱ የሆነው ሌላኛው ስራ የባንዲራ ታሪክ ይሰኛል። የባንዲራ ታሪክ እንዲጻፍ መነሻው ምንድነው? በግጥም ውስጥ የምታነሳው አመዴ ቦጋለ የተባለው ገጸ ባህሪስ ማን ነው? በታሪክ ውስጥ የሚጠቀስ ሰው ነው ወይስ በመናባ የፈጠርከው ሰው ነው?
በሀበሻ ምድር እንዲህ እንደ ዛሬው ዋጋው መሳ ሳይሆን እኩል ከራፊ ጨርቅ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ። መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንቅጫን ሁለት ክንድ በሆነች ባንዲራ ገጣጥሞ በማሰር አንድን ህዝብ አንድ አርጎ ማኖር እንደሚቻል ከተዋበች በቀር ህዝቡም ሹማምንቱም ራሱ ቴዎድሮስን ከቶ ያውቅም ነበር።
የባንዲራ ታሪክ በምናብ የተፈጠረ ካራክተር ነው አህመዴ ቦጋለ። ይህንን ለመጻፍ በመጀመሪያ ያነሳሳኝ ነገር በዘመኑ የምንከተለው ፖለቲካ የምንሄድበት መንገድ በአብሮነት እንደው በታሪክ ለረጅም ዘመን የተፈተልንበትን ሁኔታ በጣም የሚያላላ ፖለቲካ ስለነበረን እዚህም እዛም የህዝቡ አንድነት ሲናጋ በማየት በጣም ያሳስበኝ ነበር። አንዳችን ካንዳችን ተነጥለን መኖር እንችላለን ወይ የሚል ጥያቄ ነው አንድ ይሄ ነው። ሁለተኛ ኮንትሪቢዩሽን ወይም ደግሞ ለአንድ ሀገር ሀገረ መንግስት ግንባታ ማዋጣት ማለትስ ምን ማለት ነው? ማን ምን ሲያደርግ ነው የዜግነት ግዴታ ተወጣ ተብሎ የሚታሰበው የሚል የተቆረጡ ግጥሞች ሁሉ አሉ። አሁን ለምሳሌ ስለ ጦርነቶች ነው እንጂ አሁን ለሀገር ድንበርን ለማስከበር የሀገር ሉዓላዊነት ለማስጠበቅ በሚደረጉ ጦርነቶች ውስጥ አስተዋጽኦአቸው የሚዘለሉ ሰዎች አሉ። ስለ ሰይፈኞች ስለ ጦረኞች እንጂ ጦሩን ስለሰራው ጎራዴውን ስለሰራው የእጅ ባለሙያዎች አናስብም አላርልም። የተሰናሰለ መዋጮ ነው የምናደርገው። ሀገር ሲገነባ ሁሉ ሰው ድርሻ አለው፣ ቀላል የሚባል ድርሻ የለውምና የዚህ ሁሉ ሰው አስተዋጽኦ ተዋጥቶ ነው ሀገር የሚባለው ታሪክ የተገነባውና ከዚያ አንጻር አንድ የታሪክ መጽሐፍ ላይ ሳነብ በጎንደር ደጋማው ክፍል ይኖሩ የነበሩ ሙስሊሞች በከፍተኛ ሁኔታ በሽመና ስራ ይተዳደሩ ነበር። በጥንታዊት ኢትዮጵያም በሸማ የሰራዊትን ልብስ ከማምረት ጀምሮ የተለያየ ኮንትሪቢሽን ያደርጉ ነበርና ቀደም ሲል ያብራራውልህን ነገር እንዴት አድርጌ ነው አንድ ላይ ማስቀመጥ የሚችለው በሚል እና አህመዴ ቦጋለን የአጼ ቴዎድሮስን ዘመነ መንግስት መነሻ በማድረግ በወቅቱ የነበረውን የሰራዊቱን የነ ገብርዬን አስተዋጽኦ ተዋበችን አስተዋጽኦ በወቅቱ የነበረውን የዛን ማህበረሰብ አንድነት በተሰናሰለ ሁኔታ ለማስቀመጥ በራሴ አብዛኛዎቹ በምናቤ የፈጠርኳቸው ናቸው። ግን ታሪካዊ ሁነቶቹ ለምሳሌ እንደ ራስጌ ማርያም የንግስና ቀኖች እና የአጼ ቴዎድሮስ ታሪክና ከዛም በፍላሽባክ አጼ ቴዎድሮስ የገጠሙት ታሪካዊ ተግዳሮቶችን እነሱን በመከተል የራሴን ልቦለድ ቀመስ ታሪክ ነው የጻፍኩት። በአብዛኛው ሰው ተቀባይነት ያገኘ ተራኪ ግጥም ነው።
እንዴት ያንድና ሆድ አንድ ላይ ያበቅላል አንድ ደህና አንድ ጠብ ብረገም ነው እንጂ ከተፍሲል ከትቼ እንደዚያው እንድሜ ከመይሳው ጋራ ጎንም ማለሰለፍ በየቆጭ ነበር። ይሄው ዛሬ ግና አላህ ያለለታ አላገር ስራ ሲለኝ ረብ ያለው ስራ ያውም የመይሳውን ያውም የኢትዮጵያን ያውም የሀገሬን ባንዲራ ያውም በኔ ጥበብ ያውም በሰው እጆች ከሰውም በኔ እጆች በሸማ እንድሰራ ታሪክ እድል ሰጠኝ ብሞትም አይቆጨኝ ከዚህስ በኋላ። አህመዴ ሸለለ አህመዴ ፎከረ በደስታ ሰከረ በደስታ ለቀሰ ሩጦ ቤቱ ወጣ ሶስቱንም ልጆቹን ሚስቱን ቀሰቀሰ ነገራት ለሚስቱ ከምርጥ ዘሃ መሃል ምርጡን ዘሃ መርጣ እንድታቀርብለት ተበብላ አዝብታ አዘዘ ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት 10 ቀለም እንዲያዳውሩለት። ሶስት ሰዓትም አልፈጀ መቀነት ሸማቀው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድምድሙ ተመቶ ባንዲራው ሲቆረጥ። ሶስት ሰዓትም አልፈጀ ፈቅሎ ከጋጥ ወጥቶ በቄት ተሸልሞ አህመድ ተነሚስቱ ጋማው ላይ ወጥቶ እሱ ሲኮለኩል በቅሎው ኑሮ ሲሮጥ 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 ደረስዴ ማርያም ላይ ደርሰው ፎጣው ሲቀልጥ እዚያ መሃል አልፈው አህመድ ለመይሳው ባንዲራውን ሲሰጥ ሰዓትም አልፈ።
ይሄ ረጅም ነገር መስራት እኔ ጀመርኳቸው በተለይም አንድ ፔስ አልቦለድ አለ እና ረጅም ነገር መስራት አስባለሁ ጀምሬያለሁም ወደፊትም በዛ አይነት ነገር ነው መስራት ፈልገው። ለሚታወቀው ረጅም ስራ ግን ያው ጊዜ ስለሚፈልግ እዛ ላይ መስራት አስቸጋሪ ሆኖብኝ ቆይቷል። በተለይም ያው እንደምታውቀው በሀገር ውስጥ አልኖርም ህይወት በጣም ከባድ ነው። ከዚህ ሁሉ ባሻገር ግን እኔ ለአጭር ልቦለድ የተለየ ፍቅር አለኝ። ልዩ ፍቅር ስላለኝ ነው አጫጭር ነገሮችን ምጽፈው። እኔ በበቂ ሁኔታ ጽፌያለሁ ብዬ አላምንም። እንደውም ሞር መጽሐፍ እፈልጋለሁ። አጫጭር ታሪኮችን በጣም ነው የምወደው።
የመጽሐፍ ተወዳጆች ባሳተምካቸው መጽሐፍቶች ያውቁሃል። የቅርብ አመታት መታወቂያ ግን ሙዚቃ ሆኗል። ለአድማጮች ለማስተዋወስ ያክል በቅርብ አመታት ለበርካታ ሙዚቀኞች የዘፈን ግጥሞች ሰጥተሃል። እነማን መጥቀስ እንችላለን?
ብዙ ሰው መጥቀስ ይቻላል። እንግዲህ ከይመስለኛል በተለይ ከፈረንጆች አቆጣጠር ከ2013 ጀምሮ ወይ ቀደም ሲል እንኳን እኔ አሁን ለምሳሌ የተረሱ የአህመድ ዲንቢ አውራምባ እሱ የኔ ግጥም ነው። ከዛ ረጅም አመት ይልቃ ግጥም አልጻፍኩም። ወደዚህ ሀገር ከመጣሁ በኋላ ግን በቀላሉ ልሰራው የምችለው ነገር እሱ ስለነበረ ፋሲል ደሞዝ አልበም ስራ ላይ ተሳትፌያለሁ። እዛም ወደ 4 ስራ አቅርቤያለሁ። ከሱ ውስጥ እንቆቅልሽ አገር ስጪ በቃ የሚለው ሙዚቃ ይታወቃል። በነጠላ ዜማ የእነ መስፍን በቀለ አስረሽ ምጪው ልጅነት፣ እንደዚሁም ደግሞ ያሰፉ ደባልቄ እረኛው፣ ተመስገን ደብረ እግዚአብሔር ነጀማ ነጀማ፣ ብዙዎችን ልረሳቸው ይችላለሁ። ከአገር ቤት ያሉ ድምፃውያንም ካፕቴን ይሰርቻለሁ። አሊም አብድራህማን ከገበታ በታች በስፋት የሚታወቅ ሙዚቃ ነው። መቅደስ አበበ ፍቅርና ዋና እንደ ህልም እንደ ህልም፣ እቺ ድምፃዊ የሰራችው በሙሉ ሙዚቃ የኔ ስራዎች ናቸው።
የዘፈን ግጥም ከተነሳ ይቀር የዘፈን ግጥም ከህትመቱ ግጥም ይልቅ ቀለል ማለት አለበት የሚል ንግግር በሙዚቃው መንደር ይደመጣል። ለዛም ይመስለኛል በንባብ ውስጥ ያለፉ አድማጮች ከሙዚቃ ግጥሞች ጋር በተለይ ከዘመነኞቹ ጋር ሊስማሙ የማይችሉት። በአንጻሩ አንተ ለጥልቅ ምርምር የሚያንደረድሩ ግጥሞችን በሙዚቃ መልኩ እንዲሰሩ አድርጋል። ላብነት ከገበታ በታችን የሚለውን የሐሊማ አብዱራማንን ሙዚቃ ማንሳት እንችላለን። ማሰፉ ደባልቄም ለብዙአየሁ ደምስቴም እንዲሁ የሰጣቸው የዘፈን ግጥሞች አሉ። ግጥምህን እንደ ፍጥርቱ እንዲዘፍኑት የምታደርግበት የቀደመ ድርድር አለ ወይ? መሰል ግጥሞች እንዲጫወቱ የምታግባባበት ወይም የምትስማማበት ሂደት አለ ወይ?
በጣም ጥሩ ነገር ነው አነሳማን። እጅግ ግን ሲነሳ ሰማለሁ። አይተህ ከሆነ ለመጀመሪያ ጊዜ አውራም ባንክ ሰራው በኋላ በጣም ረጅም አመት የሙዚቃ ግጥም አልሰራውም። ለምንድን ነው ያ የሆነበት ምክንያት? መጀመሪያ በጠቀስከው ምክንያት ነው። በጣም ሞክሬ ብዙ ነገር ከሽፎብኛል። ምክንያቱም ከዜማ ደራሲዎች ጋር ለመግባባት ነገር አለ። ለዜማው የተስማማ ግጥም አይደለም ብለው ይመልሱብኛል። ይሄ የሆነበት ምክንያት ምንድን ነው? እኔ ለመጽሐፍ እንደሚጻፈው አይነት ግጥም አድርጌ ነበር የምጽፈው እና በኋላ ግን በሂደት እየቆየሁ ሲገባኝ እንደተባለው የተለየ አይነት አፕሮች እንዳለው አወቅኩኝ። በቀላሉ የሚገራ መሆን አለበት የምትጠቀመው ቃላት። ይሄ በዕለት ተዕለት ቋንቋ ከመጽሐፍን ባሻገር ለዜማ ላፍ ፖዚሽን ማለት ነው የሚመቹ ቃላትን ሁሉ እስከ መምረጥ አይነት ነገር መሄድ አለብህ። በተለይም ደግሞ ዜማው ተፈጥሮ ስለሆነ በአብዛኛው የሚሰራው ዜማውን ተከትሎ መጽሐፍ በጣም አስቸጋሪ ነው። ከለመድከው በኋላ እና ስልቱ ከገባህ በኋላ ግን ትደሰትበታለህ። ረጅም ጊዜ ይፈጃል። አንዳንዴ ደግሞ ሲመጣልህ ደግሞ አንድ ቁጭታ ጥሩ ነገር ይሰራል። ከዚህም ባሻገር ግን እንደ ዜማ ደራሲው ነው። ለምሳሌ እዚህ ጋር እኔ ማመስገን ፈልገው አለማየሁ ደመቀ ነው። ከገበታ በታች በጣም ጥልቅ ግጥም ነው። እሱን ግጥሙን ወስዶ ነው ወደ ዘፈን የቀየረው። አንድም ሀሳብ አልቀየረም። እና የዜማ ደራሲዎች ጥረትና ክህሎትም ትልቅ አስተዋጽኦ አለው። በአብዛኛው ግን እንደው ስሜትክንም ተደራድረህ ነው የምትሰራው። ብዙ የሚበላሹ ነገሮችም ሊከሰቱ ይችላሉ፣ ማለት ቅር ሊያስብሉ የሚችሉ። ከምንም በላይ እኔ ግን የምመክረው ምንድን ነው፣ ደራሲው እና ዜማ ደራሲው በተለያየ ቦታ ሆነው የሚሰሩት ስራ ጥሩ አይመጣም ብዬ ነው የማስበው። ከተቻለ ስቱዲዮ ውስጥ ቁጭ ተብሎ ከዜማ ደራሲው ጋር እየተመካከሩ ቢሰራ በጣም ጥሩ ስራ ይሆናል። ለምሳሌ ቀደም ሲል የነበሩ የዜማና ግጥም ደራሲዎቻችን ታሪክ የኢትዮጵያን ማለት ነው በምናይበት ሰዓት በእንደ አይነት ቅርርብ የሚሰሩ ናቸው እና ለእኔ ከሄኖክ ነጋሽ ጋር በአብዛኛው በመስራት ጓደኛዬ ስለሆነ በቅርብ ስለምንገናኝ እሱ እንደ ትሬኒንግ ካምፕ ጠቅሞኛል ብዬ አስባለሁ።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን DVB-S2 ወይም QPSK ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ጋቢና ቪኦኤ የቅዳሜ ምሽት መዝናኛ በመደመጥ ላይ ይገኛል። ገጣሚው ደራሲውና የበጎ ተግባራት አስተባባሪው ኑረዲን ኢሳ አብሮናል። ኑረዲን በቅርብ ጊዜያት ውስጥ ደግሞ ወደ በጎ አድራጎት ስራዎች ፊትን አዙረሃል። አንደኛው ወንፈል በመባል የሚታወቀው ተቋም ውስጥ የምታደርገው እንቅስቃሴ ነው። ይህን እንቅስቃሴ ለመቀላቀል የፈለክበት ምክንያቱ ምንድን ነው?
ወንፈል ተራዶ እዚህኛ አካባቢ ካሊፎርኒያ የተመሰረተ ራሽ ያልሆነ ድርጅት ነው። ሁለት ትምህርት ቤቶችን በባህር ዳርና ጎንደር ለማሰራት እንቅስቃሴ እያደረገ የሚገኝ ድርጅት ነው። ወደ ድርጅቱ ውስጥ የገባሁት ያው ያለኝን ሬፒቲሽን ከዛ በፊት አይተው ልጆች አብረን ምስራ ብሎ አፕሮች ስላረጉኝ ነው። ከዛ በፊት በጣና ሐይቅ እና በሌሎች ማህበራዊ ጉዳዮች ላይ ህዝብን የሚጠቅም ነገር መስራት በጣም ስለሚያስደስት ከኛ የሚያዩ ልጆች አፕሮች አድርገውኝ ከነሱ ጋር እየሰራሁ እገኛለሁ። ሌሎችም ብዙ ስራዎች አሉ እጃችን ላይ ያሉ፣ እንደዚህ ትምህርት ቤት ማሰራት፣ የንጹህ ውሃ ጉድጓድ ማስቆፈር፣ በአጠቃላይ የአገር ቤት በድህነት ላይ የሚገኙ እንደው ወገኖቻችንን ሊረዳ የሚችል ማንኛውንም አይነት ስራ ጊዜ ባለኝ መጠን እሰራለሁ። አሁንም በበድር ፋውንዴሽን የኔ ቤተሰብ በሚለው እዚህ ወደ 40,000 ቤተሰቦችን ስፖንሰር እያደረጉ በኮቪድ-19 እርዳታ እንዲያገኙ ፕላን ይዘው የሚሰሩ ድርጅቶች ጋር እዛም ጋር እየሰራሁ ነው። እዚህም እዛም እሞክራለሁ።
በተያያዘ የሚነሳው ሌላ ጉዳይ በተወዳጁ ደራሲ ሐዲስ ዓለማየሁ ስም የተሰየመ አንድ ግብረሰናይ ድርጅት ወይም እንቅስቃሴም እንደተጀመረ ሰምቷል። ይሄኛውስ ምንን የሚመለከት ነው? ምን ያክል ስገፍታችኋል?
ደራሲ ሐዲስ ዓለማየሁ ስም የተሰየመ አንድ አዳሪ ትምህርት ቤት በደብረ ማርቆስ ከተማ ለመስራት ሰዎች እንቅስቃሴ ጀምረዋል። እንቅስቃሴውን የጀመሩት የአካባቢው ተወላጆች ናቸው። በአገር ቤት ቴሌቶን አካሄደው ባለሀብቶች፣ በጎ አድራጊ ድርጅቶች ገንዘብ ሰብስበው ፕላን አሰርተው ቦታ ወስደው እንቅስቃሴ ጀምረዋል። ወደ ዲያስፖራው ይህንን ፕሮጀክት ይዘውት መጥተዋል። ይህን ፕሮጀክት ለማስፈጸም እንዳልኩ ሪፒቲሽን የያዩ ሰዎች አሁንም አፕሮች አድርገውኝ ፕሮጀክቱን ተሸክመው አምባሳደር የሚሆኑ የደብረ ማርቆስና አካባቢ ተወላጆች ሰዎችን ለመመልመል እንድረዳቸው ፕሮጀክቱን ደግሞ እንዳስተዋውቅላቸው ጠይቀውኝ በጣም ደስ ብሎኝ አንደኛ ደራሲ ሐዲስ ዓለማየሁ ሌጋሲ በዚህ አይነት ከትምህርት ጋር በተያያዘ መቀጠሉን በጣም ስለምወድ ኃላፊነት አለብኝም ብዬ ስለማስብ ጥበብ አፍቃሪነቴ የማውቃቸውን የጥበብ ሰዎች የኪነ ጥበብ ሰዎች ታዋቂ ሰዎችና እንደዚህ በጎ ስራ የሚወዱ ጓደኞችን ጨምሮ እነሱን አደራጅተን ወደፊት በሐዲስ ዓለማየሁ ስም የተለያዩ የስነ ጽሁፍ ምሽቶችን በማድረግ የገቢ ማሰባሰቢያ ፕሮጀክቶችን በማካሄድ እና ገቢ ለማሰባሰብ ፕሮጀክቱ እስኪፈጸም ድረስ ለመርዳት አንድ ተልቆ ይዤ እየሰራው ነው። በአጠቃላይ እንዲህና እንደዚህ አይነት ነገሮች ጊዜ ባለኝ መጠን ሰራለሁ። እንግዲህ ከስነ ጽሁፉ ጎን ለጎን ይሄን ነው እየሰራው ለጊዜ ያለው።
ኑረዲን ኑሩህን በአሜሪካ ካደረክ ቆይተሃል። በተለያዩ አፍታዎች ላይ ስናወራ ሐሳብህና ቁጭትህ አሁንም ከኢትዮጵያ ጋር ዛሬም ድረስ የተቆራኘ ሆነብኛል። በገጣሚነቱና በወጋዋቂነቱ እንደመበርታት እንደዚህ በሚያለፉ ስራዎች ውስጥ መሳተፉ ትርፉ ምንድነው ብለው የሚጠይቁ ይኖራሉ።
እኔ ትርፌ የህሊና እርካታ ነው። ከዛ የዘለለ ትርፍ የለውም። ድርጅት መስርቼ ለትርፍ አይደለም በምሰራው። ዞሮ ዞሮ ግን ይሄ ቮለንተር ሆኜ የምሰራው ነገር ነው። ኤክስፔክትም አላደርግም ማለት የገንዘብ ትርፍ ከሆነ ግን የህሊና እርካታ ትርፍ ግን በመጠኑም ቢሆን በትንሹ እሱ እንደ ትርፍ የምወስደው እሱን ነገር ነው። ከዛ በተረፈ እኔ ሰዎችን ለማግባባት፣ ሰዎችን በበጎ ስራ ውስጥ እንዲሰለፉ ለመጠየቅ በማደርገው ይሄ ሆሪዘንታል የሆነ ኮሚኒኬሽን ደግ ሰዎችን አትርፌያለሁ። በጣም ጥሩ ጥሩ ኢትዮጵያን ለማወቅ እድል አግኝቻለሁ። በጣም ብዙ ሊጠቅሙ የሚችሉ ባገኘሁት አጋጣሚ ደግሞ የእነዚህን ሰዎች አንዳንዴ ፕሮፋይል ሁሉ ኮምባይን አድርጌ ለሀገር ሊጠቅሙ የሚችሉ ሰዎችን ለሀገር እንጠቅማለን እናስባለን ለሚሉ አካላት ሁሉ እኔ እስከ ማገናኘት ስራ ድረስ ሁሉ ሰራለሁ። ምንድነው ታምንም ያገኘኋቸው ሰዎች በዚህ ስራ ሂደት እጅግ በጣም በጎ ሰዎችን አግኝቻለሁ። ለህይወቴ በጣም የሚጠቅም ትምህርት የሰጡኝ ወዳጆችን፣ በቤተሰብ ደረጃ ጓደኛ ያደረኳቸውን ሰዎች አግኝቻለሁ እና እኔ እንደ ፕሮፊት የማያቸው እነዚህን ነገሮች ነው።
በቀጣይ ጊዜያቶች ውስጥ የሚጠበቅ ከአንተ የሚመጣ የኪነ ጥበብ ስራ አለ ወይ የሚለውን አንዴ ትመልስልኛለህ። ከዚያ በመቀጠል ደግሞ እስካሁን ድረስ ሲያዳምጡ ለነበሩ አድማጮች በግጥም ከተሳተፍ ባቸው ሙዚቃዎች አንደኛውን ትጋብዝልናለህ?
እንግዲህ በቀጣይ እንዳልኩት ነው አንድ ቤሳል ወለድ የጀመረ ቤሳል ወለድ አለ፣ እሱን ማጠናቀቅ ፈልጋለሁ። ሌላ ሄላ የግጥም ዘለላ የሚል አንድ የግጥም መድብል፣ እሱንም በቅርቡ ለህትመት ማብቃት ፈልጋለሁ። ከነዚህ ውጪ በዚህ የስራ ሂደት ውስጥ ያገኘኋቸው ድንቅ ኢትዮጵያውያን አሉና ከነዚህ ድንቅ ኢትዮጵያውያን መካከል የሚገርም ህልምና ስኬት ያላቸው ሰዎች አሉ። የእነሱን ታሪክ በመጽሐፍ የማሳተም ሂደት ውስጥ በአንደኛው ግለሰብ ውስጥ የእሱን መጽሐፍ ባዮግራፊ መጽሐፍ የማሳተም ስራ ውስጥም ያለሁት አንዱ በእነዚህና እንግዲህ ድንገት ባልተጠበቀ ሁኔታ ቦግልም በሚሉ ሌሎች የኪነ ጥበብ ስራዎች ልከሰት እችላለሁ ብዬ ነው የማስብ። የሙዚቃ ምርጫ እንቆቅልሽን ብትጋብዝልኝ ደስ ይለኛል።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረን ነበርን። ይህ ነገ ሰው ይበለን። መልካም ምሽት። I'm gonna go get some more.